ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 4 2012 ዓመተ ምህረት ዝግጅታችን ጀመረ።
አሁን አለመጻፍ፣ አለማንበብ፣ አለመዘጋጀት በኋላ ጉዳት ያመጣል። አሁን ያልተዘጋጀ ሰው፣ አሁን ራሱን ያላዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ልምምድ ውስጥ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ
የብልጽግና ፓርቲ ከፍተኛ አመራር አባላት ላለፉት 17 ቀናት የቆዩበትን የፓርቲ ስልጠና ዛሬ ሲያጠናቅቁ የፓርቲው ሊቀመንበር ካደረጉት ንግግር የተቀነጨበ ነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
በቅድሚያ ርዕሰ ዜናዎች። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሊቢያ ውስጥ ጂዲኤፍ በሚል ጊዜያዊ የስደተኞች ማቆያ ካምፕ የነበሩ ኢትዮጵያውያንን ከካምፑ እያስወጣቸው መሆኑን ስደተኞቹ ተናገሩ። ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለሥልጣኖች ገለጹ። የቨርመንት ሴኔተር በርኒ ሳንደርስ ትላንት በኒው ሃምፕሸር በተካሄደው የዲሞክራቶች ቀዳሚ ምርጫ አሸነፉ። ዜና በዝርዝር። ሊቢያ ውስጥ ጂዲኤፍ በሚባል ጊዜያዊ የስደተኞች ማቆያ ካምፕ ተጠለው የነበሩ ኢትዮጵያውያንን ይረዳ የነበረው የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተገን ጠያቂነት መብታቸውን ከልክሎ ከካምፑ እያባረራቸው መሆኑን ስደተኞቹ ተናገሩ። ከዓመት በላይ በካምፑ መቆየታቸውን የተናገሩ ኢትዮጵያውያን ዩኤንኤችሲአር ሀገራቸው ሰላም ሆኗልና ተመለሱ የሚል ውሳኔ ካለ ፍላጎታችን አስተላልፎብናል ብለዋል። ዩኤንኤችሲአር ስለ አቤቱታው ምላሽ ሰጥቷል። ገልሞ ዳዊት ዝርዝር ዘገባውን ያቀርባል።
ለዓመትና ከዚያ በላይ በሊቢያ መዲና ትሪፖሊ በሚገኘው ጂዲኤፍ ማለትም ጋዘሪንግ ኤንድ ዲፓርቸር ፋሲሊቲ የስደተኞች ጊዜያዊ መጠለያ ይኖሩ የነበሩ የኢትዮጵያውያን ስደተኞች ዓለም አቀፉ ስደተኞች ድርጅት አለፍላጎታችን ከካምፑ እያባረረን ነው ሲሉ አቤቱታ አሰሙ። ሰሞኑን የተላለፈው ውሳኔ መሄጃ አሳጥቶናል ሲሉም ስደተኞቹ ለአሜሪካ ድምፅ ተናግረዋል። አብዲ በጂዲኤፍ ጊዜያዊ መጠለያ ከዓመት በላይ የኖረ ትውልድ ኢትዮጵያዊ ስደተኛ ነው።
ምንም የተለየ ምክንያት የለም። በድንገት ነው ከዚህ ውጡ የተባልነው። እኛ ደግሞ ወዴት እንደምንሄድ አናውቅም። ይህንን አንስተን ብንሟገትም መልስ የሚሰጠን ሰው አላገኘንም። ብቸኛው ዕድላችን ወደ ጎዳና ወጥተን የሚደርስብንን ችግር መጋፈጥ ነው። አለበለዚያ ደግሞ ሳንቲም ካገኘን ወደ ባህር ሄደን ዕድላችንን ለመሞከር እንጥራለን። ሌላ ምንም ተስፋ የለንም።
አብዲ ውሳኔው ከተላለፈ 2 ሳምንታት ማለፉን ገልጸው በካምፖ የሚገኙ ከ25 በላይ ትውልድ ኢትዮጵያውያን ስደተኞች ጊዜያዊ መጠለያውን በመልቀቅ ላይ ናቸው ብለዋል። አህመድ መሐመድ በካምፑ ለአንድ ዓመት የኖረ ሌላ ትውልድ ኢትዮጵያዊ ስደተኛ ነው። እሱም ብዙ ስደተኞች መሄጃ የሌላቸው ናቸው ሲል ገልጸው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከጊዜያዊ መጠለያው ሊያባራቸው የወሰነበትን ምክንያት እንዲህ ተናግረዋል።
ከሌላ ሀገር ዜጎች ኢትዮጵያውያንን ለይተው ነው የሚያገሉን። ጉዳያችንን የሚሰማ ችግራችንን የሚያጣራልን ሰው አላገኝንም። ለምን ብለን ብንጠይቅ ሀገራችሁ ሰላም ነው፣ መንግስታችሁም ተቀይረዋል እያሉ ይመልሱልናል። ሁኔታዎች ለእኛ በጣም ከብደዋል።
በጊዜያዊ መጠለያ የሚኖሩ ኢትዮጵያውያን የሀገራችን ሰላም አስተማማኝ ደረጃ ላይ የደረሰ አይደለም፣ ስለዚህ የተገን ጥያቄነት መብታችን ይከበርልን ዘንድ እንፈልጋለን ብለዋል። ስደተኞቹ የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር የተገን ጥያቄነት መብት እንደነፈጋቸውም በተደጋጋሚ ይናገራሉ። ለዚህ አቤቱታቸው በሊቢያ የዩኤንኤችሲአር ቃል አቀባይ ታሪክ አርጋዝ ዩኤንኤችሲአር የስደተኞች ጊዜያዊ መጠለያ የነበረውን ጂዲኤፍ በጸጥታ ችግር መዝጋቱን ተናግረዋል። ሚስተር አርጋዝ አክለው በካምፕ ይኖሩ የነበሩ ስደተኞች ትሪፖሊ በሚገኘው የዩኤንኤችሲአር ድጎማ ማዕከል ተዛውረው ቀንቀን ድጋፍ እንዲያገኙ እየተደረገ ነው ብለዋል። አክለውም ኢትዮጵያውያኑ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር እኛን ብቻ ነጥለው የስደተኝነት መብት እንዲሁም ሌሎች አገልግሎቶችን እንዳናገኝ ከልክለውናል ያሉትን አቤቱታ ግን አስተባብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። ቻይና ውስጥ ከ1100 በላይ የሚሆኑ ሰዎች በኮሮና ቫይረስ መሞታቸውን የቻይና የጤና ጥበቃ ባለሥልጣኖች ገልጸዋል። የቻይና ብሔራዊ የጤና ኮሚሽን ያወጣው አሃዝ አዲስ 97 ሰዎች መሞታቸውን ገልጿል። ኮሮና ቫይረስ ባለፈው ወር መዛመት ከጀመረበት ጊዜ አንስቶ 44653 ሰዎች መታመማቸውን የጤናው ኮሚሽን ገልጿል። አንዳንድ ጠበብት ግን የበሽተኞቹ ብዛት በሚገባ መገለጹን ይጠራጠራሉ። ከኮሮና ቫይረስ ታማሚዎች አብዛኞቹ ያሉት ቻይና ቢሆንም በመቶዎች የሚቆጠሩ በሌሎች ሀገሮች የሚገኙ ሰዎችም በኮሮና ቫይረስ መታመማቸው ታውቋል። ብዙዎቹ ከቻይና የተመለሱ መሆናቸው ተገልጿል። ለምሳሌ በጃፓን ዮኮሃማ በአንዲት የመዝናኛ ጉዞ መርከብ ውስጥ ለጥንቃቄ ሲባል ባሉበት እንዲቆዩ ከተደረጉት 3700 ተሳፋሪዎች 174ቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። መርከቧ ኳራንቲን ላይ ናት። ቻይና የበሽታው መዛመትን ለመግታት ስትል በብዙ ቦታዎች እንቅስቃሴን አግዳለች። የፕሬዝደንት ዶናልድ ትራምፕ ወዳጅ በሆኑት ሮጀር ስቶን ላይ በተመሰረተው የፖለቲካ ሙስና ክስ ምክንያት የተፈረደባቸው ቅጣት እንዲቀነስ ሲሉ የዩናይትድ ስቴትስ ዋና አቃቢ ሕግ ዊሊያም ባር ዛሬ ጣልቃ በመግባታቸው ፕሬዝደንት ዶናልድ ትራምፕ አሞግሰዋቸዋል። አቃቢያን ሕግ እስከ 9 ዓመታት በእስራት እንዲቀጡ ነበር የጠየቁት። ዋናው አቃቢ ሕግ ቢል ባር ምናልባትም መነሳት ባልነበረበትና ከቁጥጥር ውጭ በሆነው ጉዳይ ውስጥ በመግባቱ እንኳን ደስ ያሉት ሲሉ ፕሬዚደንት ትራምፕ በትዊተር ገልጸዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ ከተካሄደው ምርጫ ጋር በተያያዘ ነው ስቶን የተከሰሱት። ስቶን ለረጅም ጊዜ በሪፑብሊካውያን የምርጫ ተወዳዳሪዎች ስም የፖለቲካ ተንኮል በመስራት የሚታወቁ ናቸው ተብለዋል። ባር በጉዳዩ ገብተው የ67 ዓመት ዕድሜው ተከሳሽ ከሰባት እስከ 9 ዓመታት እስራት እንዲሆንላቸው ሐሳብ ካቀረቡ በኋላ አራት በሙያው የተካኑ የመንግሥት አቃቢያነ ሕግ ከክሱ ሂደት ወጥተዋል። ሮጀር ስቶን በምክር ቤት ፊት መዋሸትን፣ በምስክሮች ጉዳይ ላይ ጣልቃ መግባትን፣ የምክር ቤት ምርመራ ሂደት ማሰናከልን ያካተቱ 7 ክሶች ባለፈው ህዳር ወር ተመስርተውባቸው ላይ ጣልቃ መግባትን አስመልክቶ ልዩ ካውንስል ሮበርት ሙለር ያካሄዱት ከነበረው ምርመራ ጋር በተያያዘ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቨርመንት ሴኔተር በርኒ ሳንደርስ ትላንት በኒው ሃምፕሸር በተካሄደው የዲሞክራቶች ቅላቸው ዲሞክራቶች ለወራት ያህል ሲወዳደሩ ከቆዩ በኋላ በመጪው ህዳር ወር ፕሬዚደንት ዶናልድ ትራምፕን ሊወዳደር የሚችል ወይም የምትችል የዲሞክራቲክ ፓርቲ ተወካይ መምረጥ ላይ ማትኮር ይጀምራሉ ማለት ነው። ሳንደርስ 26 ከመቶ የሳውንት ቤንድ ኢንዲያና የቀድሞ ከንቲባ ፒት ቡቲጄጅ ደግሞ 24 ከመቶ ድምፅ አግኝተዋል። ሳንደርስ ማንቸስተር ለተሰበሰቡት ደጋፊዎቻቸው ባደረጉት ንግግር ትልቅ ድል ነው በማለት ቀዳሚ ቦታ በመያዛቸው የተሰማቸውን ደስታ ገልጸዋል። የሚኒሶታ ሴኔተር ኤሚ ክሉባሸር 20 ከመቶ ድምፅ በማግኘት ሶስተኛ ሆኗል። ባለፈው ሳምንት አይገርሙ አልቀረም። የዩናይትድ ስቴትስ ወታደሮች ዛሬ በሰሜን ምስራቅ ሶሪያ ከመንግስት ደጋፊ ሚሊሻ ጋር ተጋጭተዋል። ግጭቱ የደረሰው የአሜሪካ ወታደሮች ክርቢት አሞ በተባለ መንደር ላይ ጥበቃ ያካሄዱ በነበረበት ወቅት ነው ሲል በዩናይትድ ስቴትስ የሚመራ የጥምረት ኃይል ባወጣው መግለጫ ገልጿል። መግለጫው በገለጸው መሰረት የዩናይትድ ስቴትስ ወታደሮች ማንነታቸው ባልታወቀ ሰዎች የቀላል መሳሪያ ተኩስ ተከፈተባቸው። ተኩሱ የተከፈተው የመንግስት ደጋፊ ወታደሮች ከነበሩ ሌላ ነው። የአሜሪካ ወታደሮች የተኩስ ምላሽ ሰጥተው ወደ ሰፈራቸው ተመለሱ። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። The Voice of America.
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 4 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ባለፈው ወር ውስጥ ሙሉን ወር ተከብሯል።
የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን መግባት ስለሚችል ማትረፍ እንችላለን።
የዘንድሮው የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነበር። በዚህ ምሽት ሙሉን ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የብልጽግና ፓርቲ ከፍተኛ አመራር አባላት ለ17 ቀናት የቆዩበትን ሥልጠና ዛሬ ሲያጠናቅቁ ዘወትር ዝግጁ እንዲሆኑ የፓርቲው ሊቀመንበር ዶክተር አብይ አህመድ አሳስበዋል። በሌላ በኩል ከ2 ሚሊዮን በላይ ኢትዮጵያውያን ይገኙበታል ከተባለው የመካከለኛው ምስራቅ ሀገሮች የተወከሉ 15,000 ኢትዮጵያውያንን ለማነጋገር ጠቅላይ ሚኒስትሩ ነገ ወደ ዱባይ እንደሚበሩ ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
ላለፉት 17 ቀናት በአዳማ ከተማ ስልጠና ሲከታተሉ ለነበሩ የብልጽግና ፓርቲ ከፍተኛ አመራሮች ዛሬ የመዝጊያ መርሃ ግብር በአዲስ አበባ ጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተደረገው ዝግጅት ላይ የተገኙት አብይ አህመድ አመራሩ ህዝብን ለማገልገል መዘጋጀት እንዳለበት አመልክተዋል። የብልጽግና ፓርቲ አመራሮች የፓርቲውን መመሪያና ፖሊሲዎች በማወቅ ሊዘጋጅ እንደሚገባ መልእክት አስተላልፈዋል። የስልጠና ጊዜው በቂ ነው የሚባል ባይሆንም ተቀራርቦ ለመተዋወቅና ለመወያየት ጥሩ ድል ፈጥሮ እንደነበረም የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለታዳሚዎች ተናግረዋል።
አሁን አለመጻፍ፣ አለማንበብ፣ አለመዘጋጀት በኋላ ጉዳት ያመጣል። አሁን ያልተዘጋጀ ሰው፣ አሁን ራሱን ያላዘጋጀ ሰው በሆነ መንገድ ከፍተኛ ኃላፊነት ቢጣልበት በኃላፊነት ዘመኑ ልምምድ ውስጥ ነው የሚገባው። ራስን ማዘጋጀት ከወዲሁ ካልቻለ ወደዚህ ቦታ ከመጣው የገባኝ ነገር በፓወር ላይ ያሉ ሰዎች ከሁሉም የዓለም አቅጣጫ የሚጠይቁት አንድ ጥያቄ አለ። ሁሉም ሰው የሚጠይቀኝ የአንተ ቢገስት ወሬ ምንድን ነው? ቢገስት ቻሌንጅ ምንድን ነው? አሁን ስልጣን ላይ ካለ የሚያስጨንቅ ነገር ወይም ቻሌንጅ ምንድን ነው ይላል። ከስልጣን የወረዱ ደግሞ ሰዎች፣ ቀድሞ መሪ የነበሩ ሰዎች ደግሞ ትልቁ ሪግሬት የምታደርግበት ነገር ምንድን ነው? በስልጣን ዘመን ብሰራው ብለህ ሪግሬት የምታደርግበት የሚባል ጥያቄ ይነሳላቸዋል። እድል አግኝተን አንድ ቦታ ላይ ስንመደብ ሳንጠቀምበት ስንቀር በሆነ ምክንያት ያ ቦታ ሲቀር ጥያቄው ሪግሬት የምታደርገው ምንድን ነው እንጂ ወሪ ምንድን ነው የሚል ጥያቄ አይፈጠርም። ምክንያቱም ወሪም የለህ ቢኖርህም የምታደርግበት እድል ተወስዷል። በያለንበት ያን እድል መጠቀም በጣም አስፈላጊ ነው።
የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ለከፍተኛ አመራሮቹ እንደተናገሩት ለውጡን ለማስቀጠል የከፍተኛ አመራሮቹ ሚና የላቀ መሆኑን ገልጸዋል። በሌላ በኩል በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ወደ መካከለኛው ምስራቅ የተባበሩት አረብ ኤምሬት የሥራ ጉብኝት እንደሚያደርጉ ተገልጿል። በጉዳዩ ላይ ለመገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን የጠቅላይ ሚኒስትሩ ጉዞ ዋና ዓላማ የዜጎችን ክብር ማስጠበቅ፣ መብታቸው ተከብሮ ጥቅማቸው እንዲረጋገጥላቸው ስራዎችን መስራት መሆኑን ተናግረዋል።
ዋናው ዓላማው በመካከለኛው ምስራቅ ከሚኖሩ ኢትዮጵያውያን ጋር በመወያየት ዜጎቻችን ያሉበትን ሁኔታ በማየት የሚያነሷቸውን ጥያቄዎች በማዳመጥ ለጥያቄዎቻቸው መፍትሄ በሚፈላለግበት ሁኔታ ላይ ለመምከር ነው። በመካከለኛው ምስራቅ ከሁለት ሚሊዮን በላይ ኢትዮጵያውያን ይኖራሉ። በእነዚህ መካከለኛው ምስራቅ አገራት ወደ 7 አገራት ያህል ከሚጠጉ ብዛት ካላቸው ኢትዮጵያውያን ካሉባቸው አገራት የተውጣጡ ወደ 15,000 የሚጠጉ ዜጎችን ያገኛሉ። ከዚያም ባሻገር በተናጠል ቁጥራቸው አነስ ካሉ ተወካዮቻቸው ጋር ውይይት ያደርጋሉ።
ፕሬስ ሴክሬታሪው አቶ ንጉሱ ጥላሁን እንደተናገሩት በተለያዩ ሀገር የሚገኙ ኢትዮጵያውያን በተሰማሩበት የሥራ ዘርፍ ሕጋዊ ስምምነቶችን መሰረት በማድረግ መብታቸው እንዲጠበቅ እየተሰራ መሆኑ ገልጸዋል። ከዚህ ቀደምም ከዮርዳኖስ፣ ኳታር፣ ሳውዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር የተለያዩ ስምምነቶች ተደርገው እንደነበር አስታውሰዋል። የኢትዮጵያ መንግስት በሚከተለው ዜጎች ተኮር ዲፕሎማሲ ዙሪያ ትኩረት በማድረግ በተለያዩ ሀገሮች የነበሩ ከ100,000 በላይ የሚሆኑ ዜጎች ወደ ሀገር መመለስ እንዲችሉ መደረጉንም አቶ ንጉሱ አብራርተዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ደቡብ ይወስደናል ተከታዩ የመጽሔት ርዕስ። በደቡብ ክልል ለ20 ሰው ሞት ምክንያት የሆነውን የኮሌራ ወረርሽኝ መቆጣጠሩን የክልሉ የጤና ቢሮ አስታውቀዋል። ወረርሽኙ እንዳያገረሽና በሌሎች አካባቢዎች እንዳይቀሰቀስ የመከላከል ሥራ እየተከናወነ መሆኑንም ቢሮ አስታውቀዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ዝርዝሩን ይዟል።
በክልሉ ጤና ቢሮም የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ቤት ባለቤት አቶ እንዳሻው ሽብሩ እንዳሉት በደቡብ ክልል በጎፋ፣ በጋሞ፣ በደቡብ ኦሞና በኮንሶ ዞኖች እንዲሁም በአለልዩ ወረዳ በተከሰተው የኮሌራ ወረርሽኝ የሞቱ ሰዎች ቁጥር 20 ደርሷል።
ክልሉ ጤና ቢሮ ብቻም ሳይሆን የክልሉ ውሃ ቢሮ፣ የክልሉ አደጋ ዝግጁነት፣ እርሻና ተፈጥሮ ሀብት እንዲሁም ትምህርት ቢሮ በጋራ እየመሩ ያሉት ስራ ነው። እንግዲህ ይህንን ግብረ ኃይል የሚመራው የክልሉ ምክትል ርዕሰ መስተዳደርና የእርሻና ተፈጥሮ ሀብት ቢሮ ኃላፊ ናቸው። እንግዲህ እስካሁን ወደ 4 ዞንና ወደ 1 ልዩ ወረዳ ተጠቅቷል። በዚህ እስካሁን ባለው ከ1600 አካባቢ ሰዎች ታመው ነበረ። በዚህም ደግሞ 20 ሰዎች ህይወታቸው አልፏል። አብዛኞቹ በመጀመሪያ ቀን በነበረውና ሕክምና መስጫ ጣቢያ ሳይመጡ የሞቱ ናቸው።
ታህሳስ 10 2012 ዓ.ም በጎፋ ዞን ዛላና ኦባደበለ ፀሐይ ወረዳዎች የታየው የኮሌራ ወረርሽኝ ወደ ሌሎችም ዞኖችና ወረዳዎች በመዛመቱ ከ1600 በላይ ዜጎች በወረርሽኙ ተይዘው እንደነበር ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት ርብርብ መቆጣጠር መቻሉን አስታውቀዋል።
አሁን መቆጣጠር ችለናል። በ80ና 90 በቀን ከሚመጣበት አሁን 2ና 3 መቆጣጠር ተችሏል። መቶ ማለት ይቻላል። አሁን አብዛኛው የኛ ባለሙያም ወደዚህ እየመጣ ነው ያለው። አሁን ላይ እንደ ክልል የሚመጣው 4ና 3 የሚሆኑ ናቸው በቀን የሚመጡት ማለት ነው።
ሙሉ በሙሉ መቆጣጠር የተቻለባቸው ዞኖች ጎፋ፣ ኮንቶና አለልዩ ወረዳዎች ሲሆኑ በጋሞ ዞን ጋርዳ ማርታ ወረዳና በደቡብ ኦሞ ዞን አንዳንድ ወረዳዎች በጣት የሚቆጠሩ በኮሌራ የተያዙ ሰዎች እንደሚገኙ ገልጸዋል።
ጎፋ ሙሉ ለሙሉ ተቆጣጥሮታል። አሌና ኮንሶ እንደዚሁ ተቆጣጥረውታል። አሁን ትንሽ የተወሰነ ክፍተት ያለው ጋሞ ዞን ላይ ጋርዳ ማርታ ላይ ነው አብዛኛው ኬዝ የሚመጣው ማለት ነው። እና አሁን ትኩረታችን ሁሉ ወደ ጋርዳ ማርታ ወረዳ ነው ማለት ነው። ደቡብ ኦሞ ላይ በጣም ጥሩ ነው። በተለይ ሀመር እና በነጸማይ ላይ በተወሰነ መልኩ የሰላም ዋጋ ወረዳ ግን አስቸግሮናል። ማሌ ላይም እንደዚሁ አልፎ አልፎ የሚመጡ ኬዞች አሉ እና
የሌሎች ተቋማትን ሳይጨምር የክልሉ ጤና ቢሮ ብቻ ወረርሽኝ ለመቆጣጠር ባለፉት 2 ወራት ውስጥ 10 ሚሊዮን ብር ወጪ ማድረጉን አስረድቷል።
እንግዲህ በአጠቃላይ ለዚህ ስራ የወጣው ባለሙያ በጣም ብዙ ነው። አመራርም እንዳልኩ ከጤና ቢሮ ብቻ አይደለም። የውሃ ቢሮ ሚና ከጤናው ጋር እኩል ነው። ትምህርት፣ እርሻና ተፈጥሮ ሀብት፣ አደጋ ዝግጁነት እንዳልኩ ናቸው እና ለሕክምና መስጫ ጣቢያው ብቻ የወጣው ወጪ ወደ 4.2 ሚሊዮን አካባቢ ነው። ወደ 20 ጊዜያዊ የሕክምና መስጫ ጣቢያዎች ተሰጥተዋል እና ከዩኒሴፍ እነዚህ 4 ሚሊዮን አካባቢ የሚሆኑ ናቸው። ሌላው ለባለሙያዎች የሚሰጥ አበል፣ ለመኪና ነዳጅ የሚሉትን ስንጨምር ምናልባት በጠቅላ ከዛ ይልቅ ግን ትልቅ ወጪ ነው ብዬ ማስበው ምንም አይነት የልማት እንቅስቃሴ በአካባቢው የለም ነበር ማለት ስራ ነብስ የማዳን ስራ ስለሆነ ይህንን በጋራ እየሰሩ ውጤትም አግኝቶ
ወረዳዎች እንዳይከሰት የህዝብ መጸዳጃ ቤቶችን በማስገንባትና ንጹህ የመጠጥ ውሃ በማቅረብ አስቀድሞ የመከላከል ስራ የተሰራ መሆኑን አቶ እንዳሻው ለቪኦኤ ተናግሯል።
ቀጣይ እንዳተቃንዱ ነው። ሁለተኛ ደግሞ መጸዳጃ ቤት የሌላቸው ብዙ ስለሆነ እንዲሰራ ማድረግ፣ ውሃ ቢሮም ደግሞ ቀጣይነት ባለው መልኩ የንጹህ ውሃ መጠጥ ለአርብቶ አደሩ እንዴት መድረስ እንዳለበት አሁን መምሪያዎች ደግሞ እየሰሩ ያሉት ምንድነው ችግሩ ያልተከሰተበት ቦታ ላይ የመተላለፊያ መንገዱን እያስተማሩ ነው ያሉት ማለት ነው።
ቢሮው የኮሌራሮሽን ለመቆጣጠር ሲያደርግ ከነበረው ጥረት ጎን ለጎን በአጎራባች ኦሮሚያ ክልል ምዕራብ አርሲ ዞን የታየው የልጅነት ልምሻ ቫይረስ ወደ ክልሉ እንዳይዛመት ለአንድ ሚሊዮን ገደማ ህጻናት የፖሊዮ ክትባት ዘመቻ ማድረጉና ስኬታማ እንደነበረም ገልጸዋል።
ወደ 959,000 ከትበናል። ወደ 2% ነው በስንሽ ነበር፣ አሁን ላይ ደግሞ ወደ 8 ከፍ ብሏል።
ያደጉ ሀገራት ከ100 ዓመታት በፊት ደብዛውን እንዳጠፉት የሚነገርላቸው የልጅነት ልምሻና የኮሌራ ወረርሽኝ አሁንም የኢትዮጵያ ህብረተሰብ ጤና ስጋት መሆኑ ይገለጻል። የአሁኖቹን ሳይጨምር ባለፉት ጥቂት ዓመታት በደቡብ ወረርሽኝ ተከስቶ ጉዳት ማድረሱም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ወደ ደምቢዶሎ ይወስደናል። ከደምቢዶሎ ዩኒቨርሲቲ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ተመልሰው ከነበሩ 800 ተማሪዎች አብዛኞቹ ወደ ትምህርት ገበታቸው መመለሳቸውን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ሰሞኑን አስታውቀዋል። ግቢውን ለቀው ወጥተው የነበሩት ተማሪዎች ከአማራ ክልል ብቻ የሄዱ እንደነበሩ ተደርጎ የተነገረውም እውነት እንዳልሆነና ተማሪዎቹ ከሁሉም የሀገሪቱ አካባቢዎች የሄዱ መሆናቸውንም ፕሬዚደንቱ ገልጸዋል። ከዩኒቨርሲቲው ቅጥር ውጪ ተጠልፈዋል ወይም ታግተዋል የተባሉትን ተማሪዎች ለማግኘትም ዩኒቨርሲቲው ከመንግሥት ጋር እየሠራ መሆኑን ዶክተር ለታ ተናግረዋል። ናኮር መልካ ነው ያነጋገራቸው። ነሆ
በኢትዮጵያ ዩኒቨርሲቲዎች ውስጥ ከጥቂት ወራት በፊት ተከስቶ የነበረው ግጭት ሰለባ ከሆኑ 23 ዩኒቨርሲቲዎች መካከል አንዱ የደምቢዶሎ ዩኒቨርሲቲ መሆኑ ይታወቃል። ይህንኑ የጸጥታ ችግር በመሸሽ ወደ ቤተሰቦቻቸው ሲመለሱ ከነበሩ ተማሪዎች መካከልም 14ቱ ከዩኒቨርሲቲ ውጪ እንደታገቱ ሲገለጽ ቆይቷል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ የ14 ዩኒቨርሲቲው ተማሪዎች እገታ በተለያዩ ብዙሃን መገናኛ አውታሮች ከተሰራጨ በኋላ ዩኒቨርሲቲው በአሁኑ ጊዜ የሚገኝበትን ሁኔታን በስልክ አብራርተዋል።
አራተኛ ትውልድ ዩኒቨርሲቲ ከሚባሉት ውስጥ አንዱ ነው። እንደ ሌሎች ዩኒቨርሲቲዎች ለሶስተኛ ጊዜ ተማሪዎችን ተቀብሎ ከአንደኛ ዓመት እስከ ሶስተኛ ዓመት ያሉት ከ3000 በላይ የሚሆኑ ተማሪዎችን እያስተማረ ይገኛል ማለት ነው። ሆኖም ግን በተፈጠረው ክስተት በተለያየ ጊዜ ዩኒቨርሲቲያችን ለሶስተኛ ጊዜ ተቋርጦ ነበር። በተደረገው ጥረት አካባቢ ማህበረሰብ ከአባ ገዳዎች ከሃይማኖት አባቶች ጋር በተደረገው ውይይት ትምህርት ከተቋረጠ በኋላ ወደ ነበረበት ተመልሷል፣ ተጀምረዋል ማለት ነው።
ለመጨረሻ ጊዜ የተቋረጠበት ጊዜ መች ነበር? አሁን የመማር ማስተማር ሂደቱ ውስጥ ሲገባው ከመቼ ጀምሮ ነው?
ከሶስት ሳምንት በፊት ነበረ የተቋረጠው። አሁን ግን ትምህርት ሙሉ በሙሉ ተጀምረዋል ማለት ነው። ከ2600 በላይ የሚሆኑ ተማሪዎች ኦልሬዲ ግቢ ውስጥ አሉ። ትምህርት ቀጥለዋል ማለት ነው። ሙሉ በሙሉ ትምህርት ጀምረዋል። ከበፊቱ ጋር ስንነጻጽር የተሻለ ሴኪዩሪቲ እና ሴፍ ሴኪዩሪ የሆነ ኤንቫይሮመንት ተፈጥረዋል ማለት እንችላለን። ግቢ ውስጥ የነበረው ከዚህ በፊት ካምፓስ ፖሊስ ብቻ ነበረ። አሁን ተጨማሪ የፌደራል ፖሊሶች አሉ። ከተማሪዎች ጋርም ከማህበረሰቡ ከአካባቢ ማህበረሰብ ጋርም ውይይት ተደርገዋል። 100% ማለት እንችላለን የተሻለ ስጥታ አለ ማለት እንችላለን። ብዙ ተማሪዎችም ይህን ረጋቸው እየተመለሱ ነው። ከትናንት ድረስ ከአማራም ክልል ቢሆን ብዙ ተማሪዎች እየተመለሱ እንደሆነ ማወቅ እንችላለን።
ከዩኒቨርሲቲው ቅጥር ግቢ ውጭ በጸጥታ ስጋት ምክንያት ወደ ቤተሰቦቻቸው ለመመለስ መንገድ ላይ የነበሩ 14 ተማሪዎች በአንፊሎ ወረዳ ሱዲ የሚባል ቦታ ላይ ታግተዋል የሚል ዜና ከተነገረ ወዲህ መንግስት ተማሪዎቹን ለማስለቀቅ እየሰራ መሆኑን ሲገልጽ ቆይቷል። የደምቢዶሎ ዩኒቨርሲቲስ ምን እያደረገ ነው? ዶክተር ለታ ተስፋዬ ምላሽ አላቸው።
ዩኒቨርሲቲውም የራሱን ጥረት እያደረገ ነው። እነዚህ ልጆች ለመመለስ ብዙ ጥረት ስናደርግ ነበር ማለት ነው። ያ ጥረት ይቀጥላል።
በዩኒቨርሲቲው ከአንድ ወር በፊት ተፈጥሮ በነበረው የጸጥታ ስጋት ወደ ቤተሰቦቻቸው ተመልሰው ከነበሩ 800 ከአንደኛ እስከ ሶስተኛ ዓመት ያሉ የዩኒቨርሲቲው ተማሪዎች መካከል ከ77% በላይ ማለትም 620 ተማሪዎች ባለፉት 2 ሳምንታት ወደ ደምቢዶሎ ዩኒቨርሲቲ ተመልሰው እየተማሩ ነው ብለዋል ዶክተር ለታ። ለቀሩትም ተማሪዎች መልእክት አስተላልፈዋል።
የተባለው ቁጥር ከአንደኛ እስከ ሶስተኛ ዓመት ያሉት ናቸው። እነዚህ ከተለያዩ ብሔሮች ናቸው እንጂ የአማራ ክልል ተማሪዎች ብቻ እንዳልሆኑ በተለያየ ሚዲያም ገልጸናል። እኛም 800 ያልናቸው ተማሪዎች ከአንደኛ ዓመት እስከ ሶስተኛ ዓመት ውስጥ ያሉ ከሀገሪቷ ክልል የተወጣጡ ተማሪዎች ናቸው። ሆኖም ግን እነዚህ ሁሉ ተማሪዎችም ስለሆኑ መመለስ ስላለባቸው ብዙ ጥረቶች ሲደረጉ ነበር። ወደ 620 የሚሆን ተማሪዎች ኦልሞስት ግቢ ውስጥ ተገኝተዋል። አሁንም ተመልሰዋል ማለት ነው። መጀመሪያ ላይ የጠቀስኩት ቁጥር አንድ ላይ ከነዚህ ጋር ነው ማለት ነው። ወደ 2600 ያልኩት ቁጥር ከዚህ ጋር ተደምሮ ነው ማለት ነው። ተማሪዎች ለመመለስ ብዙ ጥረቶች እየተደረጉ ነው። በዚህ አያይዘን መናገር የምንፈልገው ዩኒቨርሲቲ ሴቭ ነው፣ እያስተማሩ ነው፣ ምንም ችግር የለም። ማንም በዚህ ሳይደናገር ከግቢ የወጡ ተማሪዎችም እንዲመለሱ ጥሪ ማስተላለፍ ፈልጋለሁ።
ታገቱ ከተባሉ ተማሪዎች መካከል አንዳንዶቹ በተለያዩ ቦታዎች ተገኙ ተብሎ የሚሰራጭ መረጃ አለ በማህበራዊ ድረገጾች። ከዚህ ጋር ተያይዞ ዩኒቨርሲቲው ያደረገው ማጣራት አለ ወይም ይህንን ለማወቅ ያደረጋችሁ ጥረት አለ?
ሶሻል ሚዲያ ላይ የሚሄደው ሳይሆን እኛ የምናውቀው ኦፊሻሊ መንግስት የሚጠይቀን አለ። እነዚህ ተማሪዎች እናንተ ናቸው አይደሉም የምለው የማጣራት ስራ ሲሰሩ ነበር ማለት ነው። ከዛ ውስጥ 14 ተማሪዎች የደምቢዶሎ ዩኒቨርሲቲ ተማሪዎች እንደነበሩ፣ ከአንደኛ አመት እስከ ሶስተኛ አመት እንደነበሩ እናውቃለን። ሙሉ መረጃቸውም ነበረን ማለት ነው። የተማሪ ስልክም ጨምሮ የት እንደተማረ የቤተሰብ የት ክልል እንደሆኑም ጭምር ስለምናውቅ እነዛም ጉዳዮች ለህንተም ለሚመለከታቸው ሰዎች ፍለጋ ያደረጉ ብዙ ጥረት እናደረግ ነበር። በራሳችን ደግሞ በተቻለ መጠን ስልክ ስንደውል ከቤተሰብ ድረስ ጥረት እናደረግ ነበር ማለት ነው። በዚህ ውስጥ የተሳካልን የአራት ፋሚሊዎችን ስልክ አግኝተን ያገኘንበት ሁኔታ ነበረ ማለት ነው። ግን ይህ ማለት ልጆቹን ቀጥታ አላናገርናቸውም፣ ግን ፋሚሊ እንዳገኘን ብዙ መረጃዎችን ወስደን ለሚመለከታቸውም እንዲያጣሩ ስጠን ነበር ማለት ነው። ያለው ጥረት ይሄ ነው። ከዚያ ውጭ ግን እዚህ ጋር ታይተዋል የሚባለውን ብዙ መረጃዎች መንግስትን እያጣራ ስለሆነ ምናልባት ብዙ ኮሚቴ ተዋቅሮ እየሰሩ ስለሆነ እነሱ ኢንቨስቲጌሽኑ ሲጨርሱ ሪፍ እንደሚያደርጉ ተስፋ አደርጋለሁ።
የተማሪዎቹ እገታ ዜና በዩኒቨርሲቲው ላይ ያመጣው አሉታዊ ተጽዕኖ አለ ወይ ተብለው ለተጠየቁትም ዶክተር ለታ ተስፋዬ መልስ ሰጥተዋል።
እንደተባለው በተለያየ ሚዲያ የተለያየ ኢንፎርሜሽን ሲሰራጭ ነበረ። ከዩኒቨርሲቲ ጠፉ ተብሎ ሲዘገብ ስለነበረ ብዙ ዩኒቨርሲቲ ላይ ብዙ ጉዳት አድርሷል ማለት እንችላለን። በተለይም የተማሪዎች ቤተሰብ ዩኒቨርሲቲውን ትራስት እንዳያደርጉ እንዳያምኑ፣ አምኖ ወደ ዩኒቨርሲቲ ልጆቻቸውን እንዳይልኩ፣ ዩኒቨርሲቲው ሬፑቴሽን ዝቅ እንዳደረገም ማየት ይቻላል። በተሳሳተ መንገድ በሶሻል ሚዲያም በተለያዩ ሚዲያዎችም ሲዘገብ የነበረው ትልቅ ጉዳት አድርሷል ማለት እንችላለን። ሆኖም ግን ይህንን ለመመለስ ብዙ ጥረቶች እናደርግ ነበረ እውነቱ እንዲወ
ተማሪዎችም ሆኑ ቤተሰቦች እንዲሁም ህብረተሰቡ በማህበራዊ ድረገጾች ላይ ዩኒቨርሲቲውንና ተማሪዎቹን በተመለከተ በሚወጡ ያልተረጋገጡ ወሬዎች መደነጋገር የለባቸውም ብለዋል ዶክተር ለታ። ማንኛውም ጥያቄ ያለው አካል ከዩኒቨርሲቲው ማረጋገጥ የሚችልበት ሁኔታን ማመቻቸታቸውንም ጨምረው ገልጸዋል ዶክተር ለታ።
ማንኛውም ሰው አንቬሪፋይድ የሆነ ኢንፎርሜሽን ፌስቡክ ላይ ሊለቅ ስለሚችል የእኛ ተማሪዎችም ይሁን የሚዲያ ሰዎችም ይሁን አክቲቪስቶችም ይሁን ምንም ማጣራት ሳያደርጉ በፈለጉ ሰዓት ለእኛ ሊደውሉ ይችላሉ። ዌብሳይት አለን፣ የዩኒቨርሲቲ ሚዲያ ስላለ የማጣራት ስራ ቢያደርጉ።
ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የመካከለኛው ምስራቅ ጉዳይ፣ አሜሪካ፣ ፍልስጤምና እስራኤል። ለእስራኤልና ለፍልስጤማውያኑ ችግር መፍትሄ ይሆናል በሚል በፕሬዚደንት ዶናልድ ትራምፕ የቀረበውን ሐሳብ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት እንዳይቀበለው የፍልስጤም አስተዳደር ፕሬዚደንት መሐሙድ አባስ ዛሬ ጠይቀዋል። ይሁን እንጂ ከእስራኤል ጋር የመደራደርን ሐሳብ ክፍት አድርገዋል። በፕሬዚደንት ትራምፕ የሰላም ሐሳብ ላይ ማርጋሬት በሽር ከኒውዮርክ ያጠናቀረችውን ሪፖርት ተንተርሶ በአባስ ምላሽ ላይ ሪቻርድ ግሪን ያሰናዳውን ዘገባ ቆንጅታየት አቀርበዋለች። ፕሬዚደንት አባስ ለምክር ቤቱ ካሰሙት ቃል እንነሳ።
I have come to you on behalf of 13 million Palestinians.
13 million ፍልስጤማውያንን ወክዬ ፍትሃዊ ሰላም በመካከለኛው ምስራቅ እንዲሰፍን ለመጠየቅ ፊታችሁ ቆሜያለሁ። ክቡራትና ክቡራን፣ የአሜሪካና የእስራኤልን የእርቅ ሐሳብ ፍልስጤማውያን እንደማንቀበል አስረግጬ ለመናገር ዛሬ ፊታችሁ ቆሜያለሁ።
35 ደቂቃዎች በፈጀ እጅግ ስሜት የተሞላበት ንግግር ለወደፊቷ የፍልስጤማውያን ሀገር በፕሬዝደንት ትራምፕ የቀረበውን ሐሳብ እንደማይቀበሉ በምክር ቤቱ ጢም ብለው ለሞሉት የጸጥታው ምክር ቤት አባላት በቁጣ ተናግረዋል ፕሬዝደንት አባስ።
ولهذا فإننا لن نقبل به.
This plan will not bring peace or stability to the region and therefore we will not accept this plan.
ይህ ዕቅድ ለአካባቢው ሰላምም ሆነ መረጋጋትን አያመጣም። በምድር ሥራ ላይ እንዳይውልም እንከላከለዋለን። ስለዚህ ይህን ዕቅድ አንቀበለውም። ያለቀ ሐሳብ ነው ያቀረቡልን። እንሰጣችኋለን ያሉት ግዛትም አጣብቂኝ ውስጥ የሚከተን ነው።
በዕቅዱ መሠረት ፍልስጤማውያን የመሬት ይዞታቸውን እጥፍ ያደርጋሉ ነው የተባለው። ሆኖም ከምዕራብ ዳርቻ ይዞታቸው አንድ ሦስተኛውን ለእስራኤል እንዲተዉና እስራኤል ምስራቃዊ ድንበር እንዲኖራት እቅዱ ይጠይቃል። የትራምፕ አስተዳደር ፍልስጤማውያን በዚያ ልዋጭ በኔጄቭ በረሃ ውስጥ የሚገኙ ሁለት የተለያዩ ቦታዎችን እንዲወስዱ ሐሳብ ያቀርባል። በእቅዱ መሰረት ምስራቃዊ ኢየሩሳሌም የፍልስጤም ግዛት ዋና ከተማ ትሆናለች። ፍልስጤማውያን የቀረበው ሐሳብ እጅግ ለእስራኤል የሚያደላና ምስራቅ ኢየሩሳሌም ዋና ከተማቸው የማይሆንበት ነጻና አንድ ወጥ ሉዓላዊ ግዛት ነፍጎናል በማለት አንቀበለውም ብለዋል። የቀረበው ሐሳብ ለፍልስጤማውያን የስደተኝነት ጥያቄም መልስ አይሆንም።
هذه جاءت من دولة.
This deal is not an international partnership. This proposal was from one state supported by another.
የስምምነት በዓለም አቀፍ አጋርነት የተደረሰ አይደለም። ይህ የአንድ መንግስት እቅድ በሌላ መንግስት ተደግፎ በዓለም ላይ በዓለም አቀፍ ህጋዊ ቅቡልነት ላይ ሊጫን የተዘጋጀ እቅድ ነው።
አባስ ከእንግዲህ ዩናይትድ ስቴትስ፣ ሩሲያ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ያሉበት አራትዮሽ የመካከለኛው ምስራቅ ሽምግልና ስብስብ ጅት የእስራኤል አምባሳደር ዳኒ ዳነን አባስን በቃላት ብቻ ስለ ሰላም ድርድር የሚናገሩ እንዲያውም የመጨረሻ መፍትሄ እንዳይገኝ መሰናክል የሆኑ ሲሉ ወንጅለዋቸዋል።
Progress toward peace will not be made as long as President Abbas remains in his position.
ክቡር ፕሬዚዳንት፣ ዙሪያ ዙሪያውን አንሂድ። ፕሬዚዳንት አባስ ስልጣን ላይ እያሉ ወደ ሰላም መራመድ አይቻልም። ሐቁ ይሄው ነው። እርሳቸው ሲወርዱ ብቻ ነው እስራኤልና ፍልስጤማውያን ወደፊት ሊራመዱ የሚትና ማጀገንን የሚመርጥ መሪ የእውነተኛ ሰላም እውነተኛ ሸሪክ ሊሆን ፈጽሞ አይችልም።
የፕሬዝደንት አባስን መግለጫ የያዙኝ ልቀቁኝ ቁጣ ሲሉ የገለጹት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኬሊ ክራፍት ሁለቱ ወገኖች አንዱ ሌላው ላይ አነጣጥሮ መናገሩን ትተው እርስ በርስ መነጋገር መጀመር ይኖርባቸዋል ብለዋል።
And I would emphasize especially to those who express concerns
በተለይ ስጋት ለሚያሰሙ አጥብቅ የላስገነዝብ የምፈልገው ይህ እቅድ ለፍልስጤማውያን ጥልቅ ትርጉም ያለው ሐሳብ የሚያቀርብ መሆኑን ነው።
እድሜ ልካቸውን የፈለጉት ራስን በራስ ማስተዳደር ሙሉ ዕውቅና ያለው የፍልስጤም መንግስት እውን እንዲሆን ተጨባጭ አቅጣጫ የተለመ እቅድ ነው ብለዋል። አስከትለውም ለዚህ ግጭት የሚቀርብ የፖለቲካ መፍትሄ ፍልስጤማውያን እንዲበለጽጉ የሚገባቸውንና የሚያስፈልጋቸውን እድል ለማረጋገጥ በቂ እንዳልሆነም እንገነዘባለን ብለዋል አምባሳደሯ። ሌሎች የምክር ቤቱ አባላት ግን የሳቸውን ያህል እርግጠኞች አልነበሩም። በዓለም አቀፍ ደረጃ ስምምነት የተደረገባቸው ማቀፎች ወደ ጎን ተደርገው ያንድ ወገን እርምጃ መውሰድ ተጀምሯል የሚል ስጋት ያሰማሉ። ፍልስጤማውያን ከመጀመሪያው የፈለጉት ለአመታት የዘለቀውን ግጭት ለመፍታት የወጡትን ዓለም አቀፍ ማቀፎች እንደገና በማስመር በቀረበው ረቂቅ ውሳኔ ላይ ምክር ቤቱ ድምጽ እንዲሰጥበት ነው። ሆኖም ዩናይትድ ስቴትስ ተቃውሞና ማሻሻያ በማቅረቧ ከብሪታንያም በኩል የለውጥ ሐሳቦች በመሰንዘራቸው ምክንያት የረቂቅ ውሳኔው አቅራቢዎች አሁኑኑ ድምጽ ይሰጥበት ብለው ግፊት ላለማድረግ ከውሳኔ ላይ ደርሰዋል።
አመሰግናለሁ ቆንጂት። አሁንም ከቆንጂት ጋር እንቆያለን። የዩናይትድ ስቴትስ ኒው ሃምፕሻየር ዲሞክራቲክ ፓርቲ አባላት በመጪው ምርጫ ከፕሬዚደንት ትራምፕ ጋር የሚጋፈጠውን እጩአቸውን ለመለየት ትናንት በሰጡት ድምፅ የቨርመንቱ ሴናተር በርኒ ሳንደርስ አሸንፈዋል። የኒው ሃምፕሻየር ድላቸው ለዲሞክራቲክ ፓርቲው ፕሬዚደንታዊ እጩነት ግንባር ቀደም ተፎካካሪነት እንዳበቃቸው እየተነገረ ነው። እሳቸውም እያሉ ነው። የሳውዝ ቤንድ ኢንዲያና የቀድሞ ከንቲባ ፒት ቡቲጅጅ በሁለተኛነት በቅርብ ተከትለዋቸዋል። የሚኒሶታዋ ሴኔተር ኤሚ ክሎቦቻር በጠንካራ የመራጭ ድጋፍ ሦስተኛ በመሆናቸው ብዙዎችን አስገርመዋል። የምረጡኝ ዘመቻቸው ብርታት አግኝቷል እየተባለ ነው። ጂም መሎን ያጠናቀረው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
በርኒ ሳንደርስ በተራማጅ ዲሞክራቶችና በወጣት መራጮች ጠንካራ ድጋፍ ታግዘው ነው ኒው ሃምፕሻየር ላይ ለአሸናፊነት የበቁት።
Our campaign is not just about beating Trump. It is about
የኛ ዘመቻ ዓላማ ትራምፕን ማሸነፍ ብቻ አይደለም፣ ይቺን አገር ለመቀየርም ጭምር ነው። ዋል ስትሪትን፣ የኢንሹራንስ ኩባንያዎችን፣ የመድኃኒት ኩባንያዎችን፣ ከከርሰ ምድር የሚወጣ ነዳጅ ኢንዱስትሪውንና የወታደራዊ ኢንዱስትሪ ተቋማትን ጠንክረን ለመጋፈጥም ነው።
ባለፈው ሳምንት አዮዋ ላይ ያሸነፉት የቀድሞው የኢንዲያና ሳውዝ ቤንድ ከተማ ከንቲባ ፒት ቡትጅጅ ኒውሃምሽር ላይ ሳንደርስን በቀረበ ድምፅ ተከትለዋል። ቡትጅጅ ዲሞክራቶች በአንድነት እንዲቆሙ እሰራለሁ ሲሉ ቃል ገብተዋል።
አንዳንዶች ወይ ላብዮት ትቆማላችሁ ወይም ያለው ሁኔታ እንዲቀጥል ፈላጊ ናችሁ ይሉናል። ነገር ግን አብዛኞቹ አሜሪካውያን በዚህ ጽንፍ በረገጠ አመለካከት የቱ ጋር መቆም እንዳለባቸው አያውቁም። ደግሞም በአሜሪካ ዘመናዊ ታሪክ ከማናቸውም ከፋፋይ የሆነውን ፕሬዚዳንት 100% አልደገፋችሁንም ብሎ በመደብደብ ልናሸንፈው አንችልም።
ምናልባትም በትናንትናው ምርጫ ውጤት አስገራሚ የሆነው የሚኒሶታዋ ሴኔተር ኤሚ ክሎብቻር ጠንከር ባለ የመራጭ ድጋፍ በሶስተኝነት ማጠናቀቃቸው ሳይሆን አይቀርም። ክሎብቻር ወደ ኋላ ላይ ለዘብ ያለ አቋም ከሚከተሉ ዲሞክራቶች ጠቀም ያለ ድጋፍ ማግኘታቸውና ባለፈው አርብ ክርክር ጠንከር ብለው መታየታቸው ረድቷቸዋል።
ዶናልድ ትራምፕስ ወርስት ናይትሜር ኢዝ ዛት ዘ ፒፕል ኢን ዘ ሚድል።
ከሁሉም በላይ ዶናልድ ትራምፕን የሚያባንናቸው ነገር ያለው ስድቡና ዘለፋ መወራወሩ ግፍግፍ ያደረገው ህዝብ ህዳር ሲመጣ ድምጹን የሚሰጠው ማግኘቱ ነው።
ክሎብቻር የማሳቹሴትሷ ሴኔተር ኤሊዛቤት ዋረንና የቀድሞው ምክትል ፕሬዚደንት ባይደንን በመብለጥ ነው ኒውሃምሽር ላይ በሶስተኝነት ያጠናቀቁት። ባይደን በአምስተኝነት መጨረሳቸው የፕሬዚደንትነት ተስፋቸውን አብዝቶ ቢመታባቸውም ደቡብ ካሮላይና ላይ ለደጋፊዎቻቸው ባደረጉት ንግግር መታገሌን እቀጥላለሁ ሲሉ ቃል ገብተዋል።
So when you hear all these pundits and experts, cable TV talkers talked about the race.
ስለዚህ እነዚህ ተንታኞችና ኤክስፐርቶች ስለ ፉክክሩ ሲያወሩ ገና ነው አላበቃም ብሏቸው ገና መጀመራችን ነው።
ኤሊዛቤት ዋረንም እንዲሁ እቀጥላለሁ ሲሉ ነው ቃል የገቡት።
Our campaign is best positioned to beat Donald Trump in November because we
የእኛ ዘመቻ በህዳር ወር ዶናልድ ትራምፕን ለማሸነፍ ከሁሉም በተሻለ አቋም ተዘጋጅቷል። ምክንያቱም ፓርቲያችን በአንድነት እንዲቆም ማድረግ ስለምንችል።
ብዙዎች የኒውሃምሽር መራጮች ፕሬዚደንት ዶናልድ ትራምፕን ለማሸነፍ የሚችለው ከሁሉም ጠንካራው እጩ ማን ነው የሚለውን ገምግመው ከውሳኔ እንደደረሱ ነው የሚናገሩት። ቲና ኦልሰን በርኒ ሳንደርስን ደግፈዋል።
Yeah, I went with my heart, you know. I believe in Medicare for all, you know.
ገባ ልቤ ደስ ያለውን ነው የተከተልኩት። ከሁሉም በላይ ሕክምና ለሁሉም በሚለው የማምን ሰው ነኝ። ካደጉት ሀገሮች ይህ የሌለን እኛ ብቻ ነን።
ሊዝ አን ፕላት ደግሞ ድምጻቸውን የሰጡት ለኤሚ ክሎብቻር ነው።
But to be honest, whoever gets the nomination, I mean whoever gets the nomination.
ነገር ግን እነቱን ለመናገር የፓርቲ እጩነቱን ማንንም ያገኝማን ድምጼን ሰጠዋለሁ።
ነጋዴው አንድሩ ያንግ እና የኮሎራዶ ሴኔተር ቲም ራያን ኒውሃምሽር ላይ እጅግ ስለተዳከሙ ከፉክክሩ ወጥተዋል። አሁንም በርካታ እጩዎች የተሰለፉበት የዲሞክራቲክ ፓርቲው ፉክክር በዚህ የካቲት ወር ውስጥ ኔቫዳ እና ደቡብ ካሮላይና ላይ ቅድመ ምርጫው ይቀጥላል።
አመሰግናለሁ ቆንጂት። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ39 ደቂቃ ሊሆነው 20 ጉዳይ ለ4 ሰዓት ማለት ነው። ዝግጅታችንን በ19 በ22 በ25 እና በ31 ሜትር ባንድ እንድትከታተሉ እንጋብዛለን። እንዲሁም በናይል ሳት ቪኦኤ 24 ላይ አለን። በ ፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። እንደዚሁም በትዊተርም እና በሌሎች የማኅበራዊ መገናኛዎች ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እንዲሁም ከእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ታገኙናላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ በጥራት ዝግጅቶቻችንን መከታተል ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን በአጭር ሞገድ በ19 እና በ25 ሜትር ባንድ ማግኘት ትችላላችሁ። ዝግጅታችን ይቀጥላል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው አዳነች ፍስሐዬ አብራኝ ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አሜሪካና ሕዝቧ አሜሪካ ከተለያዩ ሀገሮች የገቡ ከተለያዩ ብሔረሰቦች የሆኑ የተለያዩ ባህሎችን የሚከተሉ የተለያዩ ሃይማኖቶችና እምነቶችን የሚያምኑ አብረው የሚኖሩባት በራሳቸው አጠራር ሜልቲንግ ፖት እየቀለጠች ያለች እንፍላል ማለት ነው ተብላ የምትጠራ ሀገር ነች። ታዲያ ማኅበረሰባዊ ስብጥሩ እንዲህ ሰፊ ይሁን እንጂ አንዱ ሌላውን ያለመረዳት ያለመቻቻል ችግር መኖሩም አይቀሬ ነው። ታዲያ ይህን አለመቻቻል ለመታገል ጥላቻን ለማርገብ የተነሳው ቲቺንግ ቶለረንስ ማጋዚን መቻቻልን የማስተማር መጽሔት ለትምህርት ባለሙያዎች ለመምህራንና ለማናቸውም መቻቻልን ማስተማር ለሚፈልጉ ሁሉ በነጻ ይለግሳል ማስተማሪያዎችን። ሻህናዝ ናፊስ ተከታትለዋለች። ቆንጅታዬ ለዛሬ አሜሪካና ሕዝቧ ታቀርበዋለች።
እዚህ ክፍል የሚማሩት ልጆች የአሜሪካን ህብረተሰብ የብዝሃነት ስብጥር የሚያንጸባርቁ ናቸው። ኤሊዛቤት ክላይን ሮክ ልጆቹ ልዩነትን እንዲያከብሩ፣ አድላዊነትን፣ ዘረኝነትን፣ ማህበራዊ ኢፍትሃዊ አድራጎቶችን ሁሉ እንዲታገሉ በራሳቸው ህይወት የለውጥ ኃይል መሆን ስለሚችሉበት መንገድ ነው የሚማሩት ብለዋል።
If you can't talk about race comfortably, how are we ever going to end systemic racism in our country?
ስለ ዘር ተመችቶ ማውራት ካልቻልክ እንዴት ተቋማዊ ዘረኝነትን ከሀገራችን ታስወግዳለህ? ስለዚህ ጉዳይ ከልጆቹ ጋር መወያየት በጣም ጠቃሚ ይመስለኛል። ስለ ጉዳዩ ለመወያየት ፈቃደኛ ይሆናሉ።
መጤዎችን መጥላት፣ ሰውን ማሸማቀቅ፣ ዘረኝነትን፣ ተመሳሳይ ጾታ አፍቃሪዎችን መጥላት የሚያንጸባርቁ በየመታጠቢያ ቤቱ፣ በየትምህርት ክፍል መቀመጫዎችና ቁም ሳጥኖች ላይ የሚጻፉ ስድቦች በአሜሪካ ትምህርት ቢያይ ባወጣው የጥላቻ ወንጀል ጉዳይ ሪፖርት መሰረት ካቻምና እንደ ኤሮፓውያን አቆጣጠር በ2018 በሚያስገርም ሁኔታ 70,120 የጥላቻ ወንጀል አድራጎቶች ሪፖርት ተደርገዋል። ሞኒታ ቤል የቲቺንግ ቶለራንስ መቻቻልን ማስተማር የተባለው መጽሔት አዘጋጅ ናቸው። እንዲህ ይላሉ።
We already live in a diverse world, in a diverse country here in the United States.
የምንኖረው ስፋት ያለው የብዝሃነት ስብጥር ባላት ሀገር በዩናይትድ ስቴትስ ነው። በዚያ ረገድ የበላይና የበታች እንደሌለ የመገንዘብ ነገር ነው። ልዩነት ውበት ነው። የመጣበት ካንተ የሚለይ ባህላዊ ስረ መሰረቱ ካንተ ጋር አንድ አይነት ካልሆነ ሰው ጋር መተዋወቅ ውብ ነው። የሚያስፈራ ነገርም የለውም። ይህን ግንዛቤ ታዲያ ወጣቶቹ ላይ ቀደም ብለን ማስረጽ ብንጀምር አድገው ውሳኔ ሰጪዎች የሚሆኑት የምክር ቤት አባላት፣ መምህራን የሚሆኑት እነሱ ስለሆኑ ምናልባት ህብረተሰባችንን ሊቀይሩ ይችሉ ይሆናል ብለን ተስፋ እናደርጋለን።
ከመምህራኑ አንዷ ኤሊዛቤት ክላይን ሮክ እንዲህ ሲሉ ያክላሉ።
If we can get them at this age now where they're ready to sit and listen to different perspectives and express how they feel.
ቁጭ ብለው የሌሎችን አመለካከቶች ለማድመጥ ዝግጁ በሚሆኑበት እድሜ፣ የራሳቸውንም ሐሳብ በሚገልጹበት በዚህ እድሜያቸው ካገኘናቸው ማህበረሰቦቻችን ወደፊት የተሻለ ተስፋ ይኖራቸዋል ብዬ አስባለሁ።
በዚህ ትምህርት ውስጥ ታዲያ ልጆች በማናቸው መልኩ ከመቻቻል የራቀ ሁኔታ ሲያጋጥማቸው ምን ማድረግ እንደሚገባቸው ይማራሉ። የቲቺንግ ቶለራንስ መቻቻልን ማስተማር መጽሔት አዘጋጇ ሞኒታ ቤል በድጋሚ ያስረዳሉ።
That when you see injustice happening, you can actually take action against it.
ትክክል ያልሆነ ድርጊት ሲፈጸም ስታዩ እንደ ግለሰብ ያንን በመቃወም እርምጃ መውሰድ ትችላላችሁ። በጋራም በቡድን ወይም በድርጅት እንዲሁ ሊቃወሙት እንደሚችሉም እናስተምራቸዋለን። ምክንያቱም ለውጥ ልናመጣ የምንችለው አብረን ከሰራን ነውና።
ቶለራንስ ወይም መቻቻል የተሰኘው መጽሔት ዓላማውን ጥላቻን እንዳይስፋፋ ለመከላከል አድርጎ የተመሰረተው እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው። አብዛኞቹ በዚህ መጽሔት ላይ ጽሑፍ የሚያቀርቡት ቋሚ ተቀጣሪዎች ሳይሆኑ ባቀረቡት መጠን የሚከፈሉና የማይከፈላቸውም በጎ ፈቃደኞች ናቸው። ታዲያ የሚያቀርቧቸው አምዶች ማህበራዊ ጉዳይ የሚያነሱ ብቻ ሳይሆኑ በብዙ የአሜሪካ አካባቢዎች የማይነሱ ተደርገው የሚወሰዱ ጉዳዮች ላይ ውይይት እንዲካሄድ ይቀሰቅሳሉ። በቶለራንስ መጽሔት ላይ የወጡ አምዶች ካሁን በፊት 2 የኦስካር፣ 1 የኤሚ እና በርካታ ሌሎች ሽልማቶችን አሸንፈዋል።
አመሰግናለሁ ቆንጂት። ወደ ተከታዩ ዝግጅት እንለፍ። ዲሞክራሲ በተግባር በኢትዮጵያና በኤርትራ መካከል ያለውን የድንበር ጉዳይ በዘላቂነት ለመፍታት የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረጽዮን ህወሓት የተመሠረተበትን 45ኛ ዓመት ምክንያት በማድረግ ከአንድ የክልሉ ጋዜጣ ጋር ቃለ ምልልስ ሲያደርጉ የሁለቱ ሀገሮች የድንበር ጉዳይ በሕግና በስርዓት መቋጫ ሊደረግለት ይገባል ብለዋል። ምክትል ርዕሰ መስተዳድሩ ለጋዜጣው ከቀናት በፊት እንደሰጡት በተገለጸውና ትናንት ይፋ በተደረገ ቃለ ምልልሳቸው ላይ በክልላቸው የሰላምና የልማት እንቅስቃሴ እንዲሁም በሀገሪቱ ወቅታዊ ሁኔታዎች ላይም ተናግረዋል። ሙሉጌታ አጽባሃ ዝርዝሩን ይዟል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበርና የትግራይ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከመቃልሕ ትግራይ ጋዜጣ ጋር ባደረጉት ቃለ መጠይቅ ድርጅታቸው ህወሓት ከ45 ዓመታት በፊት ለትጥቅ ትግሉ የተነሳበት ምክንያት ሲናገሩ ያኔ አማራጭ ሀሳቦች በሰላማዊ መንገድ ለማቅረብ ስለታገደ እንደነበር አስታውሷል። ትግሉ ተቀጣጥሎ ለድል እንደበቃ የገለጹት የህወሓት ሊቀመንበር ለ28 ዓመታት በትግራይም ሆነ በሀገር ደረጃ ሰላም ተረጋግጦ እንደቆየ በክልሉ ውስጥ ከ60 ከመቶ በላይ እንደነበረ የጠቆሙት የድህነት መጠን ወደ 29 ከመቶ እንደወረደና ልማትና እድገትም እንደተመዘገበ ተናግሯል። ሊቀመንበሩ አክለው ባለፉት 2 ዓመታት ግን በአገሪቱ ሰላም ደፍርሶ የኢኮኖሚ እድገት ቁልቁል መሄድ ጀምሯል ብለዋል።
ተዘርጉ ይዘለው ሁሉ ኢኮኖሚውን ያጥር ግዜ ሆነ ብር ይራል ላይ
እንደሚታየው ታውቋል። ኢኮኖሚውም ባጭር ጊዜ ቢሆንም ወደ ኋላ እየተመለሰ ነው። ወደፊት ይጓዝ የነበረውን ኢኮኖሚ ነው እየተመለሰ ያለው። ይህንንም እድሜው በጨመረ ቁጥር አስቸጋሪ ነው፣ መርዘም የለበትም ነው እያልን ያለ ነው። ባለፈው 27 ወይም 28 ዓመታት የነበረው ሰላም እኮ በአሁን ጊዜ የለም። ያለ ሰላም የትኛው ልማት ነው መፈጸም የሚቻለው ነው ያሉት። የሀገሪቱ ሁኔታ ወደ ባሰ ችግር እንዳይሄድ እየሰሩ መሆናቸው የህወሓት ሊቀመንበር ተናግረው የትግራይ ህዝብና መንግስት ለማንበርከክ የሚደረገው እንቅስቃሴ በህዝብና መንግስት እየተመከተ ነው ብለዋል። ዶክተር ደብረጽዮን በምርጫ ጉዳይ ላይ ሲናገሩ በአሁኑ ጊዜ ላለው የሀገሪቱ ችግር መፍትሄው ምርጫውን በጊዜ ማካሄድ ነው ብለዋል። ብልጽግና ፓርቲ የኢህአዴግ ወራሽ መሆኑን ይናገራል። እኛ እየተናገርን ያለነው ግን ስልጣኑ በኃይሉ የያዘ እንጂ ህጋዊ ወራሽ አለመሆኑን ነው። መፍትሄው ህዝቡ በምርጫ እንዲወስን ማድረግ ነው ብለዋል።
ወሳኔት ያ በተባለ በተና ህገ መንግስቲ ማዓልቱ አኺሉ ጥርሕ ኮን
ምርጫው ወሳኝ ነው በተባለው በህገ መንግስቱ በተቀመጠው ብቻ አይደለም። ያለንበት ሁኔታ መጥፎ ስለሆነ ወደ ባሰም ሊሄድ ስለሚችል ከዛም ሊያድነን የሚችል ነው ምርጫ ነው ያሉት። ፓርቲያቸው እየተዘጋጀና እየተንቀሳቀሰም እንደሆነ ሊቀመንበሩ ተናግረው በክልል ውስጥ የሚገኙ የፖለቲካ ፓርቲዎችም ለምርጫ እንዲዘጋጁ ጥሪ አቅርበዋል። የዲሞክራሲን ምህዳር ለማስፋት መንግስታቸው እንደሚሰራና ፓርቲዎቹን ለማገዝም ዝግጁ መሆኑን ተናግረዋል። ከኤርትራ ጋር ስላለው የሰላም ሂደት ሲናገሩ ሰላም የህዝቦች ፍላጎት እንደሆነ ገልጸው የድንበር ጉዳይን በዘላቂነት ለመፍታት ደግሞ የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል።
ብክልታና ገጽ ክንሰርሐለና ታ ሰላም
በሁለታችን ማቅጣጫ ለሰላሙ መስራት አለብን። ትክክለኛውን ሰላም እንዲመጣ እንደ ህዝብ ልንሰራ ይገባል። የሚመለከተው አካልም በጉዳዩ ላይ መስራት አለበት። የሰላም ሂደቱም መንግስት ነው ያደናቀፈው ብለን ነው የምናምነው፣ ህዝብ አይደለም። ግን ሰላም ለማምጣት ሁለታችንም ህዝቦች ከሰራን እናገኘዋለን። ዛሬ ባናገኘው ነገም፣ ካልሆነ ደግሞ ከነገ ወዲያ እናገኘዋለን። ፍላጎታችን እሱ መሆኑን ያውቃሉ። አሁንም ግን ደጋግመን ሰላሙ እንዲረጋገጥ ዝምድናችን ወደ መደበኛ እንዲሸጋገር እንሰራለን። ያልተቋጩ የድንበር ጉዳይ ይሁን ሌሎች ህግና ስርዓት ይዘው እንዲያልቁ እንፈልጋለን። በጦርነት የሚቋጭ ነገር አለ ብለን አናምንም። ዓለማዊ ህጎች አሉ። በተለይ የኛ ጉዳይም የዓለም ማህበረሰብ የሚያውቀው ጉዳይ ነው። በተቋማዊ አሰራር መቋጫ ላይ እንዲደርስ ዝግጁ ነን። ስለዚህ በውይይት ተቀራርበህ የሚፈጸም ጉዳይ ነው። ሳትገናኝ የሚያልቅ ጉዳይ የለም። በአሁኑ ጊዜ መገናኘቱ ነው የሌለው ብለዋል። የኤርትራ ስደተኞች ትግራይ ውስጥ እንደፈለጉ መንቀሳቀስ እንዲችሉ ለማድረግ እየሰሩ መሆናቸው ምክትል ርዕሰ መስተዳድሩ ጠቁመው ወደዚህ እየመጡ ያሉት ኤርትራ ውስጥ ያለውን ስርዓት ስላልተመቻቸው በመሆኑ በስደተኞች መጠለያዎች ውስጥ ሆነ በተለያዩ አካባቢዎች እንዲኖሩ እያደረግን ነው ብለዋል። የትግራይና የኤርትራ ህዝቦች በጋራ የሰሩት ታሪክ እንዳላቸው ሁሉ ወደፊትም የጋራ ታሪክ ይሰራሉ ብለዋል። አክለው ዶክተር ደብረጽዮን
ናይቀደም ታሪክ አለና ግን በናይቀደም ታሪክ እንደብር እንደል
የድሮ ታሪክ አለን ግን በድሮ ታሪክ መኖር አንፈልግም። አዲስ ታሪክ አሁን ተቀራርበን መስራት አለብን። ከችግራችን እንድንወጣ እነሱም ከችግራቸው እንዲወጡ መገናኘት አለብን። አብረን እንድንለማ መጠጋጋት አለብን ነው ያሉት። ዶክተር ደብረጽዮን ቃለ መጠይቁን ያደረጉት የካቲት 11/45 ዓመት ምክንያት በማድረግ ቀድሞ ያካሄዱት እንደሆነ ያገኘነው መረጃ ያሳያል። የህወሓት ሊቀመንበር ይህንን ትናንት ለህዝብ ይፋ የተደረገው ቃለ ምልልስ ከሰጡ በኋላ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሀገራቸው ቴሌቪዥን ባደረጉት ቃለ ምልልስ በአሁኑ ጊዜ በአፍሪካ ቀንድ አካባቢ ለሚስተዋለው ትርምስ ችግር ሁሉ የህወሓት መሪዎችና የውጭ እጆች ያሏቸውን ኃይሎች ተጠያቂ አድርጓል። ለዚህ ክስና የኤርትራው ፕሬዚደንት ላነሷቸው የሰላም፣ የድንበር፣ የኢትዮጵያ ምርጫና ሌሎች ጉዳዮች የህወሓት መሪዎች ምላሽ እንዲሰጡ ተደጋጋሚ ተከታታይ ጥረቶች ብናደርግም እስካሁን መልስ አልሰጡም። የፓርቲው ቃል አቀባይ ቃል ቢገቡልንም እስካሁን ልናገኛቸው አልቻልንም። በሀገር ደረጃ አለ ተብሎ ስለሚነሳው የኢኮኖሚ መቀዛቀዝ ትችት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለፓርላማ አባላት በሰጡት ገለጻ የለውጥ አመራሩ ስልጣን ከያዘ ጀምሮ ከፍተኛ የሆነ የኢኮኖሚ ማህበራዊና ፖለቲካዊ ስኬት አስመዝግቧል ብለው ነበር። ለማሳያም ባለፈው መንፈቅ ለ1.2 ሚሊዮን ዜጎች የስራ ዕድል መፈጠሩን ጠቅላይ ሚኒስትሩ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙልጌታ። ተከታዩ ዝግጅት ሴቶችና ቤተሰብ ነው። የጤናማ እናትነት ወር ኢትዮጵያ ውስጥ በልዩ ልዩ አካባቢዎች ከጥር 1 እስከ ጥር 30 ተከብሯል። የዘንድሮ የጤናማ እናትነት ወር መሪ ቃል እናት የሀገርና የቤተሰብ ምሰሶ ናት የሚል ነው። አዲስ ቸኮል ድሬዳዋ ላይ አከባበሩን ተከታትሎ ተከታዩን ዘግቧል።
ከ33 ዓመት በፊት ለመጀመሪያ ጊዜ በኬንያ መከበር የጀመረው የጤናማ እናትነት ወር አከባበሩ ትኩረት አድርጎ የነበረው በወቅቱ ከፍተኛ የነበረውን የእናቶች ሞት መቀነስ አስፈላጊ በመሆኑ ነበር። ሀገራቱ ለአከባበሩ የሚመቻቸውን ወር እንዲመርጡ የተደረገ ሲሆን ኢትዮጵያም ጥርን ለዚህ አከባበር መርጠዋለች። በኢትዮጵያ ላለፉት 14 ዓመታት ከጥር 1 እስከ 30 የጤናማ እናትነት ወር በልዩ ልዩ ዝግጅቶች ሲከበር ቆይቷል። በሀገር አቀፍ ደረጃም ዘንድሮ ፕሬዚዳንት ሳህለወርቅ ዘውዴ በተገኙበት ነው አከባበሩ የተጀመረው። ስለ ዘንድሮ አከባበር የድሬዳዋ ጤና ቢሮ ተወካይ ኃላፊ አቶ ፊላ አህመድ የሚሉት አላቸው።
ክብረ በዓሉ ብዙ ነገሮችን ትኩረት አድርጎ ተነስቷል። አንደኛው የማህበረሰቡን ግንዛቤ መጨመር ላይ ነው ያለው። ማህበረሰባችን ለእናቶች ያለው ትኩረት ምን ይመስላል? በትምህርት ቤቶች፣ በሚዲያ ላውንች እናደርግም የማህበረሰብ ክፍሎች ጠርተን ግንዛቤ መስጠት ላይ ነው። ሁለተኛ እንዳልሽው አንድም እናት በወሊድ ምክንያት ሞት የለባት የሚል ነገር ስላለ እሱን ለመከላከል መጀመሪያ ማድረግ ያለብን እናቶች ወደ ጤና ተቋም ማምጣት ነው። ከመጡ በኋላም ብዙ ደም መፋሰስ፣ በደም እጥረት እናቶች እንዳይሞቱ ከዚህ ጎን ለጎን የደም ልገሳ ፕሮግራም ይኖረናል። ሶስተኛው ደግሞ የተቋሞች ኃላፊዎች ራሱ የእናቶችን ሞት ለመቀነስ ትልቅ ድርሻ ስለሚወስዱ በዚህ ላይ የሚሳተፍ ይሆናል። አራተኛ የተለያዩ የማህበረሰብ ክፍሎች፣ ሃይማኖት አባቶች፣ ማህበረሰብ መሪዎች፣ የጎሳ መሪዎች በዚህ ላይ እንጌጅ እንዲያደርጉና ግንዛቤ እየሰጠን ያለንበት ሁኔታ ነው ያለው።
በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ የሆኑት አቶ ዘነበ አካለ የእናቶችን ጤና ከመጠበቅና እናቶችን በወሊድ እንዳይሞቱ ከመከላከል አንጻር በምዕተ ዓመቱ የልማት ግብ ወይም በእንግሊዝኛው አህጽሮት ኤምዲጂ ጥሩ መሻሻል መኖሩን ገልጸው አሁንም ግን ብዙ ይቀረናል ይላሉ።
በተለይ የእናቶችን ላለፉት የምዕተ ዓመቱ ላይ ጥሩ አፈጻጸም አይተናል። ያም ዓለም ምን ያህል ነው? 72% ነው የቀነስ ነው። 75% ነበር አገሮች የ75% መቀነስ አለባቸው ተብሎ አግሬድ አድርገናል። ኢትዮጵያ ፈርማለች 5% ካለችበት ቀንሳለሁ ብላ አግሪ አድርጋ 72% ቀንሳለች። ስለዚህ አፈጻጸሙ ጥሩ ነው በሚባል ደረጃ ነው ያለው። የኤምዲጂ ማጠቃለያ ወርክሾፕ የተካሄደው ኢትዮጵያ ውስጥ ነው። ያ ማለት 27000 ነበረ። ኤምዲጂ ከመጀመራችን በፊት 27000 እናቶች በአመት ይሞቱ ነበረ። ልክ ኤምዲጂ ስንጨርስ ደግሞ 12000 ናቸው ይሞቱት።
በድሬዳዋም በተመሳሳይ ከፍተኛ መሻሻል የታየ ቢሆንም በያዝነው ዓመት ግን የመጨመር አዝማሚያ ታይቷል ብለዋል። ባለፈው ዓመት ዓመቱ ሙሉ በወሊድና ተያያዥ ችግሮች ለህልፈተ ተዳረጉ እናቶች 16 የነበረ ሲሆን በዚህ ዓመት ግን በስድስት ወር 13 እናቶች ለህልፈተ ተዳርጓል ብለዋል። እንዳጠቃላይ ግን ከሌሎች አፍሪካ ሀገሮች አንጻር ሲታይ ከፍተኛ ለውጥ የታየበትን ይህን ውጤት ለማግኘት በጤናው ዘርፍ ብዙ ነገሮች ተሰርተዋል ይላሉ አቶ ዘነበ።
ባለፉት 10 ዓመታት እንኳን ብናይ የሰራነው ስራ ሁላችንም የምናውቀው የማንክደው መሬት ላይ ያለው የጤና ድርጅት መስፋፋት ነው። ያ ማለት በፊት ያሉ ጤና ጣቢያዎቻችን በጣም ትንሽ ነበሩ። አሁን ኦልሞስት 4000 ጤና ጣቢያዎች አሉ። 1:25 በሚለው ካልኩሌሽን ህዝብ ኦልሞስት አቺቭ አድርገናል። ግን አሁን ተጨማሪ ያስፈልገናል። ለምን ፖፑሌሽናችን ተቀምጦ አይደለም የሚጠበቅ? 1:25 ጤና ጣቢያ ገምተን አስቀምጠናታል። አሁን ፖፑሌሽኑ ዳብል ሆኗል። ስለዚህ አሁን ሌላ ቅል ያስፈልገን ይችላል። እሱ እየተሰራበት ይሆናል እንደ ሀገር ይሰራበት አብይ አስባለሁ። እሱ መታሰብ አለበት። ግን የመጀመሪያው ግን መወሰድ ያለበት 1:25 በሚለው ቀመር አቺቭ አድርገናል። ሁለተኛው የነበሩ ሆስፒታሎቻችን በጣም ትንሽ ነበሩ። አሁን 400 ሆስፒታሎች ደርሰናል። ስለዚህ ሶስተኛው አምቡላንሶች ናቸው። ምክንያቱም ከጤና ጣቢያ ወደ ሆስፒታል ለማድረስ የሚያስፈልግ የአምቡላንስ ቁጥር ኦልሞስት የለም ነበር። ስለዚህ አምቡላንስ በአሁን ሰዓት እንኳን ያለን አምቡላንስ ሚኒመም አንድ ነው። አንድ በወረዳ አንድ ሁለት ያላቸው ኢቭን አሁን ፐርሄል ሴንተርም የጀመሩ ወረዳዎች አሉ። አሁን ዳታው ስለሌለ ነው እንጂ በእርግጠኝነት ሆኜ መናገር የምችለው አትሊስት በወረዳ አንድ ምለው እርግጠኛ ነኝ። ሶስተኛው የባለሙያ ነው። ከዚህ በፊት ከአስር ዓመት በፊት ሚድዋይፍ ለእናቶች ብቻ አገልግሎት የተወሰነ፣ በዚህ ሰዓት በአስር ዓመታት ፕሮግረስ ኦልሞስት 16,000 ሚድዋይፍ ተምሮ ወደ ስራ ገብቷል ማለት ነው። ስለዚህ በሾርት ተርም የምትሰጠው ስልጠናና አራት ዓመት አሰልጥና የምታወጣው እንትን ኬሩ ይለያያል። እስከ ዛሬ በምንድን ነበር የምትሰጠው ካልከኝ፣ ሌላውን ባለሙያ ሶስት ወር አሰልጥና ነው። ሶስት ወር ታሰለጥነውና ወይ ሁለት ወር ሲምፕል ትሬን ተሰጠውና ዴሊቨር ታደርጓለህ። አሁን ግን አንድ ዲግሪ ሚድዋይፍ ስታሰለጥን አራት ዓመት ሙሉ ስለ እናት ጤና ብቻ ነው የምታስተምረው ማለት ነው። አንድ እሱ ነው የባለሙያ አቅርቦት ነው። እስቲል ግን ችግሩ ቢኖርም ማለት ነው። ሶስተኛው ዲማንዱ ነው እናት ራሱ። ስለዚህ ማሳያው ምን መሰለ፣ ከአስር ዓመት በፊት በጤና ድርጅት የሚወልዱ እናቶች ቁጥር 5% ነበር። አሁን 50% ደርሷል።
በአሁኑ ሰዓት የእናቶች ሞት መንስኤ ተብለው ስለተለዩ ጉዳዮችም አቶ ዘነበን አናግረናቸው ነበር።
ማንችለው ከተባለ ቤት ይወልዳሉ። በሁለት ሰዓት ውስጥ ገዳይ የሚባለው እሱ ነው። በቃ በተለይ ሩራል አካባቢ ከገጠር ወልዳ መፍሰስ ጀምሯት ከሆነ የምትመጣው ጤና ድርጅት ሳትደርስ የሞት እድሉ በጣም ሀይ ነው። ሌሎቹ 7-5 አቆይቶ ነው የሚወጣው። ደም መፍሰስ ከጀመረ ግን በሁለት ሰዓት አጭር በመሆኑ እናትን ሞት እናትረፍ አልቻለም። ስለዚህ የደም መፍሰስ ነው። 50%ን እንኳን የደም መፍሰስን ለመቀነስ ግድ እናት በጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን መግባት ስለምችል ማትረፍ እንችላለን። ከጤና ድርጅት መታ ግን ማትረፍ አንችልም። ሁለተኛው ምክንያት ኦልሞስት 20% በደም ግፊት ነው። ይህም የደም ግፊት ምልክቱን አውቃ ቶሎ ካልመጣች በስተቀር ኮንቨልስ አርጋ ራሷን ስታ ብዙ ቆይታ ከሆነ በተለይ የተለያየ እምነት አለ። ራሷን ስስት ሌላ እምነት አላቸው ገጠር አካባቢ የሚሉን ማለት ነው እናት እሱ ምክንያት እያደረጉ ካቆዩት ብትመጣ እንኳን በህይወት የማትረፍ እድላችን በጣም ሀይ ነው። አንዱ እሱ ነው። ስለዚህ 20-50-70%። ስለዚህ ትልቁን ፐርሰንት የሚይዘው እነዚህ ሁለት ምክንያት ናቸው። ሶስተኛው ምክንያት የተራዘመ ምጥ ነው። የተራዘመ ምጥ ምንድን ነው? እንግዲህ ከ5-15% የሚሆኑት በቃ በኦፕራሲዮን መውለድ አለባቸው ኢትዮጵያ ውስጥ። ስለዚህ እነዚህ እናቶች በፍጹም በማህፀናቸው ሊወልዱ አይችሉም። ግን ይችናል ማወቅ አትችልማ። ስለዚህ ቤቱን ለመውለድ ወስና አንድ ቀን ሁለት ቀን ሶስት ቀን ትገፋለች፣ ግን መውለድ አትችልም። በኦፕራሲዮን ይችናል መውለድ የምትችለው። ስለዚህ ይሄ መጨረሻ ላይ ምን ይሆናል? ስትሞት ወይ ደግሞ ራሷን ስትስት ነው ወደ ጤና ድርጅት የምትመጣው። ሶስተኛው ምክንያት ይሄ ነው።
የእናት ሞት ዜሮ ማድረግ አይቻልም የሚሉት አቶ ዘነበ ባደጉ ሀገራት ደረጃ የእናት ሞት መጠን ለመቀነስ ከተለያዩ ባለድርሻ አካላት የሚጠበቅ ሚና አለ ይላሉ። ትልቁ ሚና የሚጠበቀው የጤና ባለሙያዎች ላይ ነው የሚሉት አቶ ዘነበ ከጤና ኤክስቴንሽን ባለሙያዎች እስከ ድጋፍና ክትትል አድራጊ ሚድዋይፎችና የሕክምና ዶክተር ድረስ ቁልፍ ሚና ይጫወታሉ ይላሉ። መንግስት የጤና መሰረተ ልማትን በማስፋፋት ጥራት ያለው የጤና ትምህርት በማዳረስና ስልጠናዎችን በማመቻቸት እንዲሁም ምቹ ፖሊሲ በመዘርጋት ሚናውን መወጣት አለበት የሚሉት አቶ ዘነበ ህብረተሰቡም የሚጠበቅበት አለ ይላሉ። የእናትም ሞት ቀዳሚ መንስኤ የሆነው የደም መፍሰስ ለመከላከል በየጤና ተቋማቱ በቂ የደም አቅርቦት መኖር እንዳለበት የሚገልጹት አቶ ዘነበ ለዚህም ደም መለገስ በዘመቻ መልኩ ሳይሆን ባልሆኑ በየአካባቢው በቋሚነት መስፋፋት አለበት ሲሉ ይመክራሉ። የአመለካከት ክፍተቶች በመቅረፍና እናቶች በጤና ተቋማት ክትትል አድርገው እንዲወልዱ በመደገፍ ረገድም ከሁሉም የሚጠበቅ ሚና አለ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ቸኮል። ክቡራትና ክቡራን ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል ከኛ በኋላ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም።
እዚ ብ22 ን